ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። የዕለተ አርብ ፕሮግራማችንን ይዘንላችሁ ቀርበናል። ከአሉላ ከበደ ጋር አብረን እናስተናግዳለን። ቆንጂት ታዬ ነኝ። የተለያዩ ወቅታዊ ዘገባዎችና በኋለኛው አጋማሽም እንዲሁ ውይይቶችን ይዘን ከእናንተ ጋር እስከ 4 ሰዓት እናመሻለን። ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የምናስቀድመው የዓለም ዜናዎችን ይሆናል።
አሁን ወደ ሰዓቱ የዓለም ዜና እንሄዳለን።
ኢትዮጵያ ውስጥ የተገኘው ወደ 4 ሚሊዮን ዓመት የሚጠጋ ዕድሜ ያለው የሰው መሰልና የጦጣ መሰል ድብልቅ የሆኑ መገለጫዎች ያሉት ቅሪተ አካል የዛሬ 45 ዓመት አፋር ውስጥ የተገኘችው የሉሲ ወይም የአውስትራሎፒቴከስ አፈረንሲስ ቀጥተኛ ቅድመ ትውልድ ሊሆን እንደሚችል ተገልጿል። ይህ የ3.8 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል የ4.2 ሚሊዮን ዓመት ዕድሜ ያስቆጠረውንና ከሰው ዝርያ ጋር ግንኙነት አለው የሚባለውን የቀደመውን አውስትራሎፒቴከስ ይቅርታ ከተሳሳትኩ አነባበቡን አናሜንሲስ በተሻለ ሁኔታ ለማጥናትና ለመረዳት እድል የሚከፍት መሆኑን በሳይንቲስቶቹ ተነግሯል። አጥኚዎቹ የቅሪተ አካል ባለሙያዎች ኤምአርዲ ብለው የጠሩት የአሁኑ ግኝት የወጣው ቀድሞ የሉሲ አጽሞች ከተገኙበት የአፋር አካባቢ 55 ኪሎ ሜትር ርቀት ላይ የተገኘው የዛሬ 3 ዓመት አካባቢ እንደሆነ ነው የተገለጸው። ሉሲና የአሁኑ አሁን የተገኘው ኤምአርዲ የሰው ልጅ አመጣጥን ለመተርተር ለሚደረገው ጥረት የጎላ ብርሃን እንደሚሰጡ ተነግሮላቸዋል። ጥናቱ የተመራው የክሊቭላንዱ የተፈጥሮ ታሪክ ቤተ መዘክር ባልደረባ በሆኑት ቅሪተ አካል ተመራማሪ በዶክተር ዮሐንስ ኃይለስላሴ እንደሆነ ተገልጿል።
ዩጋንዳ ውስጥ የተካሄደ አንድ አዲስ ጥናት እንደሚያመለክተው እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት በሚካሄደው ምርጫ ሰሞን ሁከት ይቀሰቀሳል ብለው እንደሚሰጉ በምርጫው ዝግጅትና በአገሪቱ ፖለቲካ ውስጥ የሚሳተፉ ይናገራሉ። ሁከት ሊፈጠር እንደሚችል አስቀድመው ጠቋሚ ምልክቶችንና ሁከት ማርገቢያ ወይም መቆጣጠሪያ መንገዶችን የመረመረውን ጥናት ያካሄደው የዲሞክራሲ ተሳትፎ እንቅስቃሴ የተባለ የሲቪል ማህበረሰብ ድርጅት ነው። በዘንድሮ የአውሮፓውያን 2019 ዓ.ም ከመጋቢት ወር አንስቶ እስከ ሐምሌ ወር ድረስ በ13 ወረዳዎች ያካሄደው ጥናት በመጪው አገር አቀፍ ምርጫ ብጥብጥ እንዳይፈጠር መንግስት የምርጫ አፈጻጸም ለውጦችን ማካሄድ እንዳለበትም አመላክቷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በመላዋ ዩናይትድ ስቴትስ በሚገኙ አዋቂዎች የሆኑ ፍልሰተኞች ተይዘው በሚቆዩባቸው ማዕከሎች ውስጥ በእንግሊዝኛ ስሙ መምፕስ በሚባለው ቫይረስ ወደ 900 የሚሆኑ ሰዎች መጠቃታቸው ተረጋግጧል። ትኩሳት፣ የእጢዎች እብጠት፣ ራስ ምታትና ሲከፋም ጆሮዎችን ተተናክሎ መስማት የሚከለክልና ለማጅራት ገትር ተላላፊ በሽታ የሚያጋልጥ እንደሆነ ነው የተነገረው። በ19 የዩናይትድ ስቴትስ ክፍለ ግዛቶች ባሉት 57 የእስር ማዕከሎች የተዛመተው ይህ ቫይረስ 898 ሰዎችን እንደያዘን ነው የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ያስታወቀው። 33 የማዕከሎች ሰራተኞችም ታመዋል። ይህ ቫይረስ መከላከያ ክትባቶች የሚሰጡ በመሆኑ ዩናይትድ ስቴትስ ውስጥ እምብዛም አይከሰትም። ይሁን እንጂ ሰዎች ለተራዘመ ጊዜ ጠበብ ባለ ቦታ ተፋፍገው በሚኖሩበት ሁኔታ የመዛመት እድል እንደሚያገኝ ነው የተገለጸው። የዩናይትድ ስቴትስ የውቅያኖስ ማዕበል ተከታታይ ብሔራዊ ማዕከል ዛሬ እንዳስታወቀው ሄሪኬን ዶሪያን ተብሎ የተጠራው የውቅያኖስ ማዕበል ዛሬ ወደ ኋላ ላይ እየተጠናከረ እንደሚገሰግስ ነው የተገለጸው። ዛሬ ማዕከሉ ባወጣው መግለጫ ዶሪያን በሳምንቱ መጨረሻ ካሪቢያኗ ባሃማስን አልፎ የፍሎሪዳው ሰርጥ ሲደርስ እጅግ አደገኛ ማዕበል ሆኖ እንደሚቀጥል ነው ያስታወቀው። የባሃማስ መንግስት ለሰሜን ምዕራባዊው ክፍለ ግዛት ማስጠንቀቂያ ያወጣ ሲሆን የፍሎሪዳ አገረ ገዢ ሮን ደሳንትስም ለመላዋ ፍሎሪዳ አስቸኳይ ጊዜ አውጀዋል። ዶሪያን በአሁኑ ሰዓት በሰዓት 165 ኪሎ ሜትር ፍጥነት ይዞ እየነጎደ ነው። የፊታችን ሰኞ ማለዳ ቢያንስ በ209 ኪሎ ሜትር ፍጥነት ደቡብ ምስራቅ ፍሎሪዳ ሊመታ እንደሚችል ነው የተተነበየው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል መንግስት ባለው አቅም ሁሉ በዚህ እየተቃረበ ባለው ዝናባማ ማዕከል ላይ ማትኮሩን ለማረጋገጥ ሲሉ በገለጹት ውሳኔያቸው ወደ ፖላንድ ሊያደርጉት የነበረውን ጉዞ ሰርዘዋል። እጅጉን አስፈላጊ ሆኖ ስላገኘሁት ነው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፓኪስታን ጠቅላይ ሚኒስትር ከካሽሚር ሕዝብ ጋር ያለንን ድጋፍ ዛሬ በጎዳናና በመደብሮች እንዲሁም በመስሪያ ቤቶች ደጃፍ ለ30 ደቂቃ እየቆምን እንግለጽ ሲሉ ለአገሪቱ ሕዝብ ያሰሙት ጥሪ የቀዘቀዘ ምላሽ ማግኘቱ ተዘገበ። ምን ይፈይዳል ያሉም አሉ። ጠቅላይ ሚኒስትር ኢምራን ሃን ጥሪውን ያቀረቡት ህንድ የምታስተዳድረውን የካሽሚር ግዛት ራስ ገዝነቱን መግፈፏን ለመቃወም መሆኑም ታውቋል። ህንድ ከአካባቢው ህዝብ የበቀል እርምጃ እንዳይቀሰቀስ ለመጠንቀቅ ብዛት ያለው የጦር ሰራዊት አሰልፋለች። የሰዓት እላፊም አውጃለች። የቴሌፎን አገልግሎትና የቴሌቪዥን ስርጭት በማቋረጥ አካባቢው ከተቀረው ዓለም እንዲነጠልም አድርጋለች። አጨቃጫቂው ግዛት የኔ ነው የምትለው ፓኪስታን በአጻፋው የህንዱን የበላይ ኮሚሽነር አስወጥታለች። ከህንድ ጋር ያላትን የንግድና የትራንስፖርት መስመሮችም አቋርጣለች።
የሆንግ ኮንግ ፖሊሶች ለነገ ቅዳሜ ከታቀደው ግዙፍ የተቃውሞ ሰልፍ ዋዜማ 3 አፍቃሪ ዲሞክራሲ ትግል አስተባባሪዎችን አስረዋል። የሰልፍ አስተባባሪዎች ከሚመለከተው ቦርድ ፈቃድ በመመልከታቸው አስቀድመውም ሰልፉን ሰርዘው ነበር። ዲሞሲስቶ የተባለው የፖለቲካ ፓርቲ መስራች ጃሽዋ ዎንግ ዛሬ በቁጥጥር ስር የዋሉ ሲሆን ያልተፈቀደ ሰልፍ እያደራጁ ነው በሚል ጥርጣሬ መያዛቸው ነው የተዘገበው። ሌላዋ የዚህ ፓርቲ አመራር አግነስ ቾም ከመኖሪያ ቤቷ እንደታሰረች ነው የተገለጸው። ሁለቱም ወጣቶች ናቸው። ፖሊሶች በአጠቃላዩ ሰላማዊ የሆነው የተቃውሞ እንቅስቃሴ ባለፈው ሰኔ ወር ከጀመረ ወዲህ 900 የሚሆኑ ተቃዋሚ ሰልፈኞችን እንዳሰሩ ይታወቃል። አድማጮች
በመጨረሻም ዜና ስፖርት። አስመራ፣ ብርሃነ በርሄ።
ዛሬ ሰኔ 21 2019 ሶስተኛና ወሳኝ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በሩዋንዳ ብሔራዊ ቡድን 3-0 በሆነ ውጤት በመሸነፉ ለግማሽ ፍጻሜ የማለፍ እድሉ ተቀጭቷል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ተደጋጋሚ ሙከራዎችን ቢያደርጉም በአካላዊ ብቃት ማነስ ጎል ማስመዝገብ ባለመቻላቸው ለመሸነፍ ተገደዋል። በሌላ በኩል ታንዛኒያና ደቡብ ሱዳን ባደረጉት ጨዋታ ታንዛኒያ ደቡብ ሱዳንን 4-0 በሆነ ሰፊ ውጤት አሸንፏል። በምድብ ሁለት ከሚገኙ ብሔራዊ ቡድኖች ኡጋንዳና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ሰፊ እድል ያላቸው ብሔራዊ ቡድኖች ናቸው። በወጣው የጨዋታ መርሃ ግብር ነገ ኤርትራ ከኬንያ፣ ሶማሊያ ደግሞ ከደቡብ ሱዳን ጋር ይጫወታሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነን እናመሰግናለን። ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን።
በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን አንድ ዜና ይኖረናል።
ወደ ኮንጎ የሚወስደን ዜና ነው። የኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት WHO አስታውቋል። ወረርሽኙ መከሰቱ ከታወቀ ከአንድ አመት በላይ ጊዜ ውስጥ 3004 ሰዎች መያዛቸውን ነው ድርጅቱ ያረጋገጠው። ከነዚህም ውስጥ 2006ቱ ህይወታቸው አልፏል በዚሁ በሽታ። ሊሻ ሽላይን ከጂኒቫ ያጠናቀረችው አጭር ዘገባ አለ። ትዝታ በላቸው ታቀርባለች።
ያሁኑ የኢቦላ ተላላፊ እንደ አውሮፓ አቆጣጠር በ2014 ዓመተ ምህረት በምዕራብ አፍሪካ አገሮች 28000 ሰዎችን ይዞ የ11000ውን ህይወት ካረገፈው ሁለተኛው መሆኑ ነው። በአሁኑ ጊዜ የኢቦላ ወረርሽኝ በእርስ በርስ ግጭት በመትናወጠው በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ክፍለ ሀገር ኪቩ የተወሰነ ነው። በአካባቢው የኢቦላ ተላላፊ ብዛት አሳሳቢ ደረጃ የደረሰና ባለፉት 10 ቀናት ግን ትልልፉ ጋብ ማለቱን የዓለም ጤና ድርጅት ገልጿል። በአንድ ሳምንት ውስጥ እስከ 80 ሰው በበሽታው ተላላፊ ቫይረስ እንደሚያዝ ተጠቅሷል። ባለፈው ረቡዕ ኡጋንዳ ውስጥ ቫይረሱ እንዳለባት የተረጋገጠው ኮንጓዊት የ9 ዓመት ልጅ ለምሳሌ በቫይረሱ ለመያዝ በኡጋንዳ ሁለተኛዋ ሰው መሆኗ ነው። ልጅቷ ሕክምና ፍለጋ ከእናቷ ጋር ከኮንጎ ወደ ኡጋንዳ እንደተጓዘች የዓለም ጤና ድርጅት ቃል አቀባይ ፈዲላ ቻቤስ ለአሜሪካ ድምጽ ገልጸዋል።
When she showed at the border, she was showing all the symptoms of an Ebola case. She was bleeding from the mouth.
ልጅቱ ኡጋንዳ ድንበር ላይ ስትደርስም የበሽታው ምልክቶች ይታዩባታል። ደም በአፏ ይወጣል። ኃይለኛ ትኩሳት ነበራት። ሰውነቷ በእከክ መሰል ነገር ተወሯል። በጣም ታማ ነበር። ልጅቱ በኢቦላ ሕክምና ማዕከል ውስጥ እንድታገግም የተደረገ ሲሆን በአሁኑ ሰዓት የሁለቱ አገሮች ባለስልጣናት እናትና ልጅ በጉዞአቸው የተገናኙአቸውን ሰዎች ሁሉ ለመለየት ጥረት እያደረጉ ነው ያሉት። የጤና ሰራተኞች በሽታውን ለመቋቋም ከቀድሞ ይልቅ የተሻለ መሳሪያ አላቸው። የዓለም ጤና ድርጅት እንደገለጸው በኮንጎ ዲሞክራሲያዊት ሪፐብሊክና አራት አጎራባች አገሮች ውስጥ 200000 ሰዎች የኢቦላ ክትባት ተሰጥቷቸዋል። በቴራፒውቲክ ትሪትመንት ማለትም በማገገሚያ ሕክምናውም የብዙ ታማሚዎችን ህይወት ማትረፍ ተችሏል።
አድማጮች አሁን ወደ እለቱ አቢይ ርዕስ ወደ ባህር ዳርም ይወስደናል። የአማራ ክልል ፕሬዝዳንት አቶ ተመስገን ጥሩነህን ጨምሮ የክልሉ ከፍተኛ አመራሮች ከክልሉ ባለ ሀብቶች ጋር በዛሬው ዕለት ውይይት አድርገዋል። በአሁኑ ሰዓትም ውይይቱ እየተካሄደ ነው። ዘጋቢያችን አስቴር ምስጋናው ከስፍራው ትገኛለች። አስቴር እንደምናመሸሽ።
እንደምናመሸህ አሉላ።
ቀደም ብዬ በመግቢያው እንደጠቆምኩት ውይይቱ በአሁኑ ሰዓት እየተካሄደ ነው። እስኪ እስካሁን በታዘብሽው የውይይቱን ፍሬ ነገር ባጭሩ አስጨብጭን።
አመሰግናለሁ አሉላ። እንግዲህ በአሁኑ ሰዓት በባህር ዳር ከተማ አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድርን ጨምሮ የተለያዩ ከፍተኛ አመራሮች ክልሉ ተወላጅ ባለሀብቶች ጋር ውይይት እያደረጉ ነው። የውይይቱ አጀንዳ ደግሞ በአማራ ክልል በርካታ የዳስ ትምህርት ቤቶች አሉ። በቅርቡ ኃይሌ ገብረ ስላሴ በዋግ ምራ ዞን የዳስ ትምህርት ቤቶችን በህንፃ የቀየረበት ሁኔታ ነው ያለና ይህን ተከትሎ የአካባቢው ተወላጅ ባለሀብቶችስ ድርሻችሁ ምንድን ነው በሚል ርዕስ እየተወያዩ ነው ያሉበት። የአቶ ተመስገንን ድምፅ እንስማል።
ባለሀብቶችን የጠራንበት ሁለተኛው ዋናው ምክንያት ቅድም ያልኩት ሆኖ አንዳንዶች ደግሞ በተለይ ባለፈው አትሌት ኃይሌ ገብረ ስላሴ ዋግ ምራ ብሔረሰብ ዞን ላይ አንድ ከዳስ ትምህርት ቤት ወደ ክላስ ለማሸጋገር በሚል የሰራው ትምህርት ቤት አለ እና እሱ በሚመረቅበት ሰዓት አንዳንድ ባለሀብቶ የደውሎ እኛስ ለምን አንሰራም ለምንድን ነው ያልነገርከን የሚል እንትን ብለዋል እና ሶስት ከሰሜን ጎንደር ወረዳዎች፣ ሶስት ከዋግምራ ብሔረሰብ ዞን ወረዳዎች የተለዩ አሉ። ስድስት ወረዳዎች ማለት ነው። እነሱ ላይ ደግሞ እንግዲህ ሁለተኛውን መርሃ ግብር ደግሞ የምናደርገው ያው በእናንተ ድጋፍ፣ በእናንተ ትብብር፣ በእናንተ ምርጫ ማለት ነው። አንድ ሆኖ መስራት ይቻላል፣ ሁለት ሆኖ፣ ሶስት ሆኖ፣ አራት ሆኖ፣ አስር ሆኖ ችግር የለውም እና እናንተን እንደ ሞዴል ወስደን ሌላውን ሰው ያንን ሲያይ እነዚህን ድጋፎች አጠናክሮ እንዲገጥል ለማድረግ ነው።
ይህ አሊላ አቶ ተመስገን ከተናገሩት ስልክ ወስደን አድምጠናል። አሁንም ውይይቱ እንደቀጠለ ነው።
መልካም አስቴር፣ ቀደም ብለሽ የክልሉን ርዕሰ መስተዳድር ድምጽ አሰምተሽናል። በባለሀብቶች ውስጥ በኩል እስካሁን በተካሄደው ውይይት ባለሀብቶች የሰጡት ምላሽ አለ?
አዎ፣ እንግዲህ አቶ በላይነህ ክንዴ የሚባሉ የክልሉ ተወላጅ ታዋቂ ባለሀብት አሉ። እሳቸው የአማራ ክልል በደሴ የሚማሩ ተማሪዎችን ልንታደግ ይገባል፣ ከዚህ በፊት ተጀምሮ ነበር ግን ተጠናክሮ አልሄድም፣ ከዚህ በኋላ መጠናከር አለበት፣ እኔ በበኩልም ቀዳሚ ሰው ነኝ የዳስ ትምህርት ቤቶችን ለመቀየር ብለው ቃል ገብተዋል። እስኪ አሉ ላይ የእሳቸውንም የተናገሩትን እንስማ።
ኃላፊነት አለብን፣ ይሄንን ለመለወጥ መስራት አለብን፣ በጋራ ሁነን እንሰራለን። ከዚህ በፊትም አንዳንድ ሙከራዎች አሉ፣ በተደራጀ መልኩ እንደዚህ ግን ተጠርተን አልሰራንም። የሞከርናቸው ሙከራዎች አሉ። እኔ ራሴን በወስድ በዋግምራ አንድ ትምህርት ቤት ቤተ መጻሕፍት ነው ምንድን ነው ወደ 1 ሚሊዮን ብር አዋጣን ነበር። ምን እንደደረሰ አናውቀውም። ሀብቱ ሁሉም ሰው ወደ መሬት እንዲያወርደው የራሱ የፈለገውን እንዲሰራ መደረጉ ጥሩ ሆኖ ይሄንን አላማ ግን የምንደግፈው መሆኑንና እኛ ማግኘታችን ከህብረተሰባችን ጋር መሆኑን አውቀን መስራት አለብን። እኔ በበኩሌ ለዚህ አላማ በሚፈለገው መጠን በስንት ጊዜ ውስጥ እንደሆነ ከጊዜው ጋር አይተን ስንቱን ትምህርት ቤት ልናግዝ እንደምንችል ከተቀመጠ በኋላ አንድ ትምህርት ቤት ለመስራት ዝግጁ ነኝ አሁን በቅርብ ጊዜ። ከዛ በኋላ ደግሞ ረጅም ጊዜ ከተሰጠ እንደዚሁ በየአመቱ ተማሪዎቻችንን ትምህርት ላይ የተሰራ ስራ ጣዩ አገር እንዲቀጥል ማድረግ ነውና ቃል እንገባለን።
መልካም አስቴር፣ የባለሀብቶችንም ምላሽ የአንዱን አሰምተሽናል። እንዳልሽው ውይይቱ እየቀጠለ ነውና ውይይቱ ከተጠናቀቀ በኋላ ያሉትን ሁኔታዎች ይዘሽ ትመለሻለሽ። ለአሁኑ እናመሰግናለን። ወደ ውይይቱ መመለስ ትችያለሽ አስቴር። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ አሉላ። እንግዲህ ባለሀብቶች በአሁኑ ሰዓት ቃል እየገቡ ነው ያሉት። ቀደም ብለህ እንደገለጽከው እንግዲህ ከሰሞኑ ሰፊ ዘገባ ይኖረኝ።
አመሰግናለሁ።
አስቴር ምስጋናውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የአፍሪካን ወጣት የስራ ፈጣሪዎችንና ባለሀብቶችን ያገናኛል የተባለ የአፍሪካ የፈጠራ ሳምንት መድረክ ይፋ ተደርጓል። የአብዛኛውን ሕዝብ ቁጥር የሚሸፍነው ወጣት የህብረተሰብ ክፍል አመርቂ የኢንቨስትመንት ስራ እንዲከናወን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አሳስበዋል። ከአምስት ዓመታት በኋላ 17 ሚሊዮን የስራ ዕድል ለመፍጠር የሚያስችል አቅም እየተገነባ እንደሆነም አንድ ከፍተኛ የመንግስት ባለስልጣን መናገራቸውን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅሯል።
አይቢኤ ኢትዮጵያ በተሰኘ ድርጅት አማካኝነት ይፋ የተደረገው የአፍሪካ የፈጠራ ሳምንት ለአፍሪካውያን የሥራ ፈጣሪዎች፣ የቴክኖሎጂ አመንጮችና የመዋለ ንዋይ አፍሳሾች መገናኛ መድረክ እንደሚሆን አዘጋጆቹ ይናገራሉ። በተለይም በአፍሪካ ውስጥ ጎልቶ የሚታየውን በቴክኖሎጂ አመንጮች፣ በሥራ ፈጣሪዎችና በባለሀብቶች መካከል የሚታየውን ክፍተት ለማገናኘት ዋና መሳሪያ እንደሚሆንም ያወሳሉ። የአይቢኤ የበላይ ጠባቂ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ መድረኩ ይህን ብለው ነበረ።
አይቢኤ ኢትዮጵያ ሴንተር ፎር ኢኖቬሽን ስትራይቭስ ቱ ክሪኤት ዘ ፊውቸር ኢኖቬቲቭ ኤንድ ክሪኤቲቭ ሊደርስ ኦፍ አፍሪካ።
አይቢኤ ኢትዮጵያ የፈጠራ ማዕከል የወደፊቷን አፍሪካ የፈጠራ አዲስ ሐሳብና አሰራር አመንጪ መሪዎችን ለማፍራት ከፍተኛ ጥረት እያደረገ ነው። ለዚህም ነው በአይነቱ የመጀመሪያ የሆነውን የአፍሪካ የፈጠራ ሳምንት ያዘጋጀው። በመድረኩም ከመላ አፍሪካ፣ ከኖርዌይና በአብዛኛው በቅርቡ ወደ ብልጽግና የወጡ ከሚባሉ ሀገሮች የሚመጡ ወጣቶችን ያገናኛል። በዚህ ጠቃሚ መድረክ አማካይነት በባለሀብቶችና በሥራ ፈጣሪዎች መካከል ያለውን ክፍተት ለመሙላት አስተዋጽኦ እናደርጋለን የሚል ተስፋ አለን። ይህን በማድረግም የህብረተሰብን ትላልቅ ችግሮች አዳዲስ ቴክኖሎጂዎችን በመጠቀም ለመፍታት የሚያስችሉ የፈጠራ ሥራዎችን እናበረታታለን።
ዓለም ድሃ ወይንም ታዳጊ በሚባሉ አገሮች ሁሉ የሕዝብ ቁጥር በከፍተኛ መጠን ያድጋል። በሌላ በኩል ደግሞ አማካዩ የዕድሜ ጣራ ከበለጸጉ አገሮች አኳያ ሲታይ አጭር ነው። በዚህና በሌሎችም ተያያዥ ምክንያቶች ታዳጊ ምጣኔ ሀብት አላቸው በሚባሉት አገሮች የወጣቱ ቁጥር ከየትኛውም የህብረተሰቡ ክፍል ከፍ ብሎ ይገኛል ሲሉ በተለያዩ ማህበራዊ ጥናትና ምርምር ዘርፎች የተሰማሩ ሊቃውንት ያረጋግጣሉ። በተለይም የምጣኔ ሀብት ሳይንስ ተመራማሪዎች ወጣቱ የህብረተሰብ ክፍል በስራ አጥነት በእጅጉ የሚጎዳ መሆኑና ይህም በተራው ህብረተሰብን ለከፍተኛ ቀውስ እንደሚዳርግ ያስረዳሉ። የአፍሪካ የፈጠራ ሳምንት 2019 ትናንት ይፋ በተደረገበት ወቅት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ይህን እውነታ በሌላ መልኩ አቅርበውታል።
አፍሪካ is a very young continent where 60% of the entire population is youth.
አፍሪካ ከመላ ህዝቧ 60 ከመቶ ወጣት በተለይ እድሜያቸው ከ25 ዓመት በታች የሆነ በጣም ወጣት አህጉር ናት። በአማካይ በወጣትነት እድሜ ውስጥ ከሚፈረጁ የዓለም ሀገሮች የመጀመሪያዎቹ 10 ሀገሮች የሚገኙትም አፍሪካ ውስጥ ነው። ይህን እውነታ ተገንዝበን በወጣቱ ላይ ሀብት ማፍሰስ ካልጀመርን ይህ አሃዛዊ መረጃ ትልቅ ሸክም ሆኖ በከንቱ እንዲባክን እንተወዋለን። በማህበረሰባችን በፈጠራ ስራቸው የዕለት ተዕለት ኑሯችንን በአውንታዊ መንገድ የለወጡ ወጣቶች እንዳሉን እናውቃለን። አሁንም ግን እነዚህን አዳዲስ የፈጠራ ስራዎች ባለሀብቶች ሊያግዙ የሚችሉባቸው ብዙ ዕድሎች እንዳሉ መገንዘብ በጣም አስፈላጊ ነው።
በዚህ መድረክ የተገኙት የኢትዮጵያው የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ አህመዲን መሐመድ በዚህ ረገድ የስራ ዕድልን ለመፍጠርና በትልቅ ቁጥር ለማባዛት ፈጠራና ቴክኖሎጂ ማመንጨትን ማበረታታትና ማደራጀት ቁልፍ ጉዳይ እንደሆነ ገልጸዋል። እነዚህ መስኮች በበለጸጉ መጠንና ከንግድ ስራ ጋር በይበልጥ በተኮራኙ ልክ ማኅበራዊና ምጣኔ ሀብታዊ ለውጥን እውን ለማድረግ መሠረታዊ ድርሻ እንደሚኖራቸውም አመልክተዋል። የሥራ ፈጠራን በተመለከተም መንግሥት አለው ያሉትን ስልታዊ ዕቅድ አስረድተዋል።
የኢትዮጵያ መንግሥት የሥራ ዕድል ፈጠራ ኮሚሽን የሚባል ተቋም መስርቶ የተለያዩ ስትራቴጂዎች ላይ እየሰራ ይገኛል። ከአንዱ ስትራቴጂዎቹም በ2012 ኢትዮጵያ አቆጣጠር 3 ሚሊዮን የሚጠጉ ስራ ዕድሎችን መፍጠር፣ በ2017 ደግሞ 17 ሚሊዮን የስራ ዕድሎችን መፍጠርና በ2022 ደግሞ 20 ሚሊዮን የስራ ዕድል መፍጠር የሚያስችል አቅም መገንባት ነው። ይሄን ለማድረግ ብዙ ስራዎችን ይጠይቃል። ስለዚህ እነዚህ የቴክኖሎጂ ኢንተርፕሪነርሺፖች ትልቅ ሀብት እንደሚያመጡ ስለሚታመንበት ለሀገርም የሚኖረው የጂዲፒ ኮንትሪቢዩሽን ከፍተኛ ስለሚሆን እዛ ላይ የተለያዩ ስራዎችን እየሰራ ይገኛል።
የአፍሪካ የፈጠራ ሳምንት ለሚኒስቴር መስሪያ ቤቱ የሚሰጠው ትርጉም ምን እንደሆነም ሚኒስትር ዴኤታው አብራርተዋል።
የአፍሪካ ኢኖቬሽን ሳምንት የምናየው ይሄንን ክፍተት በተለይም ደግሞ ባለሀብቶችን ከቴክኖሎጂ ፈጣሪዎች ጋር፣ ፖሊሲ ሜከሮችን ከቴክኖሎጂ ፈጣሪዎችና ከባለሀብቶች ጋር ሊያገናኝ የሚያስችል ይህንን እድል ለመጠቀም የተለያዩ የቴክኖሎጂ ፈጣሪዎች ወይም ወጣቶች ባለሀብቶች ከመላው የአፍሪካ አህጉር እንዲገኙ ማስቻል በጣም አስፈላጊ ነው ማለት ነው። የኢትዮጵያ መንግስት ወክሎ የኢኖቬሽንና ቴክኖሎጂ ሚኒስቴርም ለዛ ነው ከአይቢኤ ጋር በጋራ ፓርትነር አድርጎ የዚህ አይነት ፕላትፎርምን ላውንች ማድረግ ያስፈልገው ማለት ነው።
በአዲስ አበባ ከተማ ለአንድ ሳምንት ማለትም ከጥቅምት 18 እስከ 23 2013 ዓ.ም በሚካሄደው በአፍሪካ የፈጠራ ሳምንት 2019 መድረክ ላይ ከአፍሪካ አህጉርና ከመላው ዓለም የሚመጡ ጀማሪ የሥራ ፈጣሪዎች፣ የቴክኖሎጂ አመንጪዎች፣ ፖሊሲ ቀራጺዎች፣ ከፍተኛ ባለኢንዱስትሪዎችና ተመራማሪዎች እንደሚገኙ ይጠበቃል። የአፍሪካ የፈጠራ ሳምንት ከአይቢኤ ኢትዮጵያ ጋር በጋራ ያዘጋጁት የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ አፍሪካ ህብረት፣ ኦስሎ ኢንተርናሽናል ሀብ እንዲሁም በኢትዮጵያ የኖርዌይ ኤምባሲ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ቀጣዩ ዘገባም አዲስ አበባ ያቆየናል። አፍሪካ ካንሰርን በጋራ ለመከላከል የሚያስችላት መመሪያ እየተዘጋጀ ነው። መመሪያዎቹ የሕክምና ሂደቱን ከማዘመን በተጨማሪ እንደ አፍሪካ የሕክምና ባለሙያዎችን በጋራ መጠቀም የሚያስችል ነው ተብሏል። ስድስተኛው የአፍሪካ የካንሰር ጥምረት ጉባኤ በአዲስ አበባ ውይይት ማድረጉን ጠቅሶ ሙክታር ጀማል ተከታዩን ልኳል።
ከሶስት ዓመት በፊት በቀድሞ የናይጄሪያ ጤና ሚኒስትር ፕሮፌሰር አይዛክ አድዋሌ የተቋቋመው የአፍሪካ ካንሰር ጥምረት በተለይ ከሳህል በታች ለሚገኙ የአፍሪካ ሀገራት የሚሰጠው የካንሰር ሕክምና ለማሻሻል አለሙ መቋቋሙን ነው የተነገረው። የአፍሪካ ካንሰር ጥምረት በአህጉሪቱ የካንሰር ህክምና አሰጣጥ ወጥ እንዲሆን ለማስቻል መመሪያዎችን በማዘጋጀት ላይ ትኩረት አድርጎ እየሰራ መሆኑን የጥምረቱ መስራች ፕሮፌሰር አይዛክ አድዋሌ ተናግረዋል።
The NCCN is a collaborative organization. We identify where there is value for cancer centers to work together.
የአፍሪካ ካንሰር ጥምረት ሰዎች ተጋግዘው በካንሰር ላይ የሚሰሩበት ድርጅት ነው። 75 የጥናት ማዕከሎች አሉን። የካንሰር ህክምና ሂደትን በተመለከተ አሜሪካ ውስጥ ያሉ መመሪያዎችን እንደምሳሌ ወስደን እየሰራን እንገኛለን። ትላልቅ ስራዎችን በመስራት በአለም እየታወቀን እንገኛለን። የአፍሪካ ካንሰር ጥምረትና የአፍሪካ ካንሰር መቆጣጠሪያ በጋራ የምንሰራው ስራ አለን። በተለይ ከሳህል በታች ለሚገኙ የአፍሪካ ሀገራት ብዙ ነገሮች በጋራ ሰርተናል ነው ያሉት። ከተለያዩ የአፍሪካ ሀገራት የተውጣጡ የካንሰር ህክምና ባለሙያዎች ለጥምረቱ ድጋፍ የሚያደርጉ ድርጅቶችም ጨምሮ በውይይቱ ላይ ተሳትፈዋል። የአሜሪካ የካንሰር ማህበር እና የብሔራዊ ካንሰር ኔትወርክ እንዲሁም የኢንተርናሽናል ቢዝነስ ማሽን IBM በውይይቱ ላይ ከተሳተፉ ተቋማቶች ናቸው። የኢንተርናሽናል ቢዝነስ ማሽን ምርምር ምክትል ፕሬዝዳንት ዶክተር ሰለሞን አሰፋ ድርጅታቸው የካንሰር ህክምና ሂደትን የማዘመን ስራ ላይ አስተዋጽኦ ያበረከተ መሆኑን ተናግረዋል።
ካንሰርን ዳያግኖስ ለማድረግ የተለያየ አይነት ጋይድላይኖች አሉ። ግን ቴክኖሎጂን በመጠቀም ያንን ጋይድላይኖችን ሲምፕሊፋይ ማድረግ እና ለዶክተሮች በቀላሉ እንዲጠቀሙበት ወይንም ለነርሶች ወይም ሆስፒታሎች በቀላሉ እንዲጠቀሙበት የሚያደርግ ቴክኖሎጂ ሰርተናል። ሆስፒታሎቻችንን ብንመለከታቸው ደግሞ አንዳንዶቹ ገና ካንሰርን ትሪት ለማድረግ ወይንም የካንሰር ፔሽንቶችን በደንብ ለመርዳት ገና ሬዲ አይደሉም እና የሰራነውን አፕሊኬሽን በመጠቀም ይህንን ሆስፒታል እዛ ደረጃ ላይ ለማድረግ ምንድን ነው የሚያስፈልገን? ምን አይነት ነገሮች መታዘዝ አለባቸው? ኢኩዊፕመንቶች፣ የተለያዩ አይነት ፋሲሊቲዎች ላይ የሚያስፈልጉ ነገሮች እንዴት ነው የምናዘው? ከሌሎች ሆስፒታሎች ጋር እንዴት ነው አብረን ልንሰራ የምንችለው? ከውጭ ያሉ ዶክተሮች ጋር እንዴት ነው ኮላቦሬት የምናደርግ የምንችለው? እና ስናዝ እነዛን እቃዎችን ሁሉ እንዴት ነው ፕሮኩርመንትን ሲምፕሊፋይ የምናደርገው ፕራዮሪታይዝ የምናደርገው የሚሉት ነገሮች በቀላሉ እንዲሰሩና እንዲያዩ የሚያስችሉ ቱሎች ናቸው።
በውይይቱ ላይ የተገኙት የኢትዮጵያ ጤና ሚኒስትር ዶክተር አሚር አማን በበኩላቸው እንደገለጹት ኢትዮጵያ ጤናማ ማህበረሰብ እንዲኖራት ከምንጊዜውም በላይ በትኩረት እየሰራች መሆኗን ገልጸዋል። የአፍሪካ ካንሰር ጥምረት ከሚሰራቸው ስራዎች ኢትዮጵያ እንደ ሀገር ተጠቃሚ መሆኗንም ነው ዶክተር አሚር የተናገሩት።
ባለፈው 3 አመታት 36 የካንሰር ህክምና ትሪትመንት ጋይድላይኖችን ከአሜሪካን ካንሰር ሶሳይቲ ጋር በመሆን አዘጋጅቷል። ኢትዮጵያ ሁሉንም እንደርስ አድርጋ እየተጠቀመችበት ይገኛል። በዚህ ደግሞ አሁን በተደረገው ስብሰባ ተጨማሪ 6 በተለይ ህጻናት ላይ ያተኮረ ጋይድላይኖች ይዘጋጃሉ። ይሄ አጠቃላይ 98% የኢትዮጵያን የአፍሪካን የካንሰር ችግር የሚፈታ ይሆናል። ጤና ባለሙያዎችንም በጋራ የመጠቀምና ሼር ማድረግም እንደዚህ አላማ አለው። እንደዚህም ትልቅ ፕሌስ ኦፍ ኤክሰለንስ የሪሰርች የስልጠናና የህክምና ማዕከል የማቋቋም አላማ አለ። ኢትዮጵያ ለዚህ ዋና ስቴክሆልደር ሆና ይሄ ማዕከል ኢትዮጵያ ውስጥ እንዲቋቋም ከኢጋድ የአፍሪካ ሀገሮችም ጋር በጋራ እየሰራ ነው።
ዶክተር አሚር ኢትዮጵያ ድምፅ አልባ ለሆነው ካንሰር ህመም ትኩረት ሰጥታ እየሰራች ስለመሆኗም ገልጸዋል። በትንባሆና አልኮል መጠጦች ላይ ኢትዮጵያ ያወጣችውን ደንብና እገዳዎችንም እንደ ተምሳሌትነት ጠቅሰዋል ዶክተር አሚር። ዶክተር አሚር በማከልም በኢትዮጵያ በየአመቱ ከሚሞቱ ሰዎች ጠቅላላ ቁጥር 6% በካንሰር ምክንያት መሆኑንም ጠቅሰዋል። የካንሰር ህክምና ተደራሽነትን ለማስፋት በሀገር አቀፍ ደረጃ እየተሰራ ስላለው ስራ ዶክተር አሚር ገልጸዋል።
በተለይም ደግሞ አንዱ ትልቁ ካንሰር ኢትዮጵያ ውስጥ የማህፀን በር ካንሰር መሆን ይታወቃል፣ ሰርቫይካል ካንሰር። ይህ ሰርቫይካል ካንሰር በአሁኑ ሰዓት በ800 በሚሆኑ ጤና ጣቢያዎች በእያንዳንዱ ወረዳ አንዳንድ ጤና ጣቢያ የዲያግኖስ የማድረግና የማከም ቪአይኤ የሚባል ቴክኖሎጂ ዲያግኖስ ይደረጋል። ክራዮቴራፒ የሚባል ደግሞ ቴክኖሎጂ ይታከማል። ይህንን ተግባራዊ አድርገናል። በዚህ ዓመት 300,000 በላይ የሚሆኑ ሴቶችን ተጠቃሚ ማድረግ ችለናል። ሌላው የኬሞቴራፒ ነው። እንደሚታወቀው ካንሰር ላይ ኬሞቴራፒ ጥቁር አንበሳ ብቻ የሚሰጥ የነበረውን አገልግሎት በአሁኑ ሰዓት በ10 ተጨማሪ ሆስፒታሎች እንዲሰጥ አድርገናል። ሌላ የተጓተተብንና መሰራት ያለበት ራዲዮ ቴራፒ ነው። በተለይ የጨረር ህክምና እንደሚታወቀው ባለፈው 3 ዓመት ጀምሮ በ7 ተቋማት ለማስፋፋት እየሰራን እንገኛለን። ጥቁር አንበሳን ጀምሮ እሱ ተጓቷል። ግን በዚህ ዓመት አሁን በዚህ በጥቂት ወራት ጥቁር አንበሳ፣ ሀሮማያና ጅማ በፍጥነት ወደ ስራ ይገባሉ። ቀጣይ እነ መቀሌ፣ ጎንደር፣ ሐዋሳ፣ ጳውሎስ እና የመሳሰሉት ደግሞ እንደዚሁ በዚህ ዓመት መጨረሻና የሚቀጥለው ዓመት ወደ ስራ የሚገቡ ይሆናል።
የካንሰር ህክምና በአፍሪካ ግንባር ቀደም ገዳይ በሽታ ተርታ የተመደበ ሲሆን በሽታውን ለመከላከል የአፍሪካ ሀገራት በጥምረት አብረው መቆም እንዳለባቸውም ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ የመጨረሻው ዘገባ ላይ ደርሰናል። አንድ የተመራማሪዎችና የሰብአዊ ረድኤት ባለሙያዎች ቡድን ኢትዮጵያ ውስጥ ዶሎ አዶ ባሉት የስደተኞች ሰፈሮች ቤተሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል የሚያስችል ልዩ የሆነ ዘዴ ፈጥረዋል። ማካሪን ቢሩንጊ ኢትዮጵያ ውስጥ ኮሎማዮ በተባለው የስደተኞች ሰፈር ተገኝታ የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
ካለፈው ወር ወዲህ 8 ወጣት ሶማሌ ስደተኞች በአካባቢው ቋንቋ ፖድካስት ማለት ተከታታይ በኢንተርኔት የተቀረጹ ድምጾች እንዲያሰሙ ሰልጥነዋል። ከቡድኑ ተመራማሪዎች ጋር ሆነው በስደተኞቹ ማህበረሰብ ዘንድ ቤተሰብ ውስጥ ስለሚፈጸም ጥቃት ያለውን ግንዛቤ በሚገባ ሊለውጥ ይችላል ብለው የሚያምኑትን ይዘት ሲቀይሱ ቆይተዋል። መልእክቱን በድምፅ ለመቅረጽ ስትዘጋጅ የነበረችው ኤክራ ዳጋን ስለ መርሃ ግብሩ ታብራራለች።
አሁን ለማንበብ እየተዘጋጀው ያለሁት ሁነት 16ን ሲሆን ለውጥን ስለማስመዝገብ ነው የሚገልጸው። ይህ ለኑሯችንም ሆነ ለህብረተሰባችን ጥሩ ነው። ዝም ብዬ የመመለከት ከሆነ አንድ ሰው ጉዳት ደርሰበት እንደሆነ ለማወቅ አልችልም። ስለሆነም ዝም ብሎ ከማየትና ከመስማት ይልቅ እህቶቻችንን፣ እናቶቻችንንና ጓደኞቻችንን ለመርዳት እርምጃ መውሰድ ያስፈልጋል።
ሌላው በድምፅ የተቀረጸ መልእክት የሚያስተላልፈው መሐድ ኑር ለተሻለ ኑሮ ተባበሩ በሚል መጠሪያ የሚተላልፈው መልእክት በስደተኞች ሰፈሮቹ ወደ ግጭት ሊያመሩ ስለሚችሉ ነገሮች ይገልጻል። ጥሩ ግንኙነት ለመፍጠር ስለሚቻልበት መንገድም ምክር ይሰጣል ይላል።
ክፍል 10 ስለ ጥቃት ነው የሚገልጸው። መጀመሪያ ጥቃት ማለት ምን እንደሆነ፣ ምን ያስነሳዋል፣ እንዴት እናለሳልሰዋለንና ጥቃትን እንዴት እንቀንስ የሚሉትን እናስረዳለን። ምንጊዜም ቢሆን ጥቃት ተቀባይነት ሊኖረው አይገባም። ሁሌም ቢሆን ሌሎች አማራጮች አሉና የሚል መልእክት እናሰማቸዋለን። ጥቃት ሲፈጸም ሁሉንም የሚጎዳ በመሆኑ ጥቃትን መቀበል አይገባም።
በድምፅ ተቀርጾ የሚሰማው ትምህርት ሰፊ አድማስ ያላቸው መልእክቶች አሉት። ስለ ጾታዊ ግንዛቤና ስለ ደንቦቹ፣ ጥሩና ጥሩ ስላልሆኑ ግንኙነቶች፣ ስለ ጾታዊ ግንኙነት፣ ስለ ጫትና በጾታ ግንኙነት ላይ ሊያስከትል ስለሚችለው ጥቃት የትምህርት መልእክት ያስተላልፋል። በበኮልማዩ ሰፈር ውስጥ የሰብአዊ ረድኤትና የተመላሽ ስደተኞች መርሃ ግብር ኃላፊ አቶ በለጠ ስዩም ተቀርጾ የሚሰራጩት መልእክቶች በስደተኞቹ ሰፈሮች በፍቅረኞች መካከል የሚፈጸሙ ጥቃቶችን ለመቀነስ ይረዳል የሚል ተስፋ አላቸው።
ዚስ ፖድካስት ፕሮዳክሽን ዊል ሪች ቱ ዘ ኮሚኒቲ ስሩ ማስ ሚዲያ።
ይህ ተቀርጾ የሚሰራጭ መልእክት በሚዲያ በኩል ለማህበረሰቦች ይዳረሳል። የአካባቢው ሕዝብ በሚናገርበት ቋንቋ ሳይቀር ተቀርጿል። ስለሆነም እንደ ዋና ዘዴ ነው። ይህም በስደተኞቹ ሰፈሮች የሚፈጸሙ ጥቃቶችን ለመቀነስና ለማርገብ የሚረዳ መረጃ፣ ትምህርትና የአነጋገር አያያዝ ዘዴ ነው።
ተቀርጾ የሚሰራጨውን መልእክት የቀየሱት የሃርቫርድ ቲኤችን የህዝባዊ ጤና ትምህርት ቤት ተመራማሪዎች ቡድን፣ አዲስ አበባ ዩኒቨርሲቲ እንዲሁም የኢትዮጵያ የሴቶችና የጤና ውህደት ናቸው። የምርምሩ ጥናት ዋና ተቆጣጣሪ ቫንዳና ሻርማ በተለይም በሰብአዊ ሁኔታ በሚገኝ ማህበረሰብ በቤተሰብ ውስጥ ለሚፈጸሙ ጥቃቶች መፍትሄ ለማግኘት በቴክኖሎጂ ላይ የተመሰረቱ ዘዴዎችን የመጠቀም ፍላጎት መኖሩን ያወሳሉ።
Typically, programs addressing intimate partner violence involve in-person participation.
ብዙውን ጊዜ በቤተሰብ መካከል ለሚፈጸሙ ጥቃቶች መፍትሄ ለማግኘት በሚደረጉ ፕሮግራሞች በአካል ተገኝቶ ማነጋገር ወይም ተከታታይ ትምህርት ማካሄድ ያስፈልጋል። ተቀርጸው የሚሰራጩት ተከታታይ መልእክቶች ሰዎች እየተቀባበሉ ሊያዳርሷቸው ስለሚችሉ በሰፊው ሊሰሙ ይችላሉ የሚል እምነት አለን። በፍጥነት ብዙ ሰዎች ዘንድ ሊደርስ ይችላል።
ተቀርጸው በኢንተርኔት የሚሰራጩት መልእክቶች ጠቃሚ መልእክቶችን በማስተላለፍ አመለካከቶችንና ባህሪን በመለወጥ የማህበረሰቦች አባላት ለተሻለ ኑሮ እንዲተባበሩ የሚረዱ ልዩና ተስፋ የሚያሳድሩ ዘዴዎች ናቸው ሲሉ በአዲስ አበባ ዩኒቨርሲቲ የሚሰሩት አቶ ንጉሴ ደየሳ አስገንዝበዋል።
የአርብ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች በ22ና በ25 ሜትር ባንድ አጭር ሞገድ ናይል ሳትና አሃዱ ሬዲዮ 94.3 ላይ ታገኙናላችሁ። እስከ 4 ሰዓት ድረስ አብረናችሁ ነን። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ቀጣዩ ዘገባ ስናልፍ በማህበራዊ የመገናኛ አውታሮች የተሰራጨ አንድ ቪዲዮ የበርካታ ኢትዮጵያውያንን ቁጣ ቀስቅሶ ሰንብቷል። በቪዲዮው ላይ አንድ የአዲስ አበባ ከተማ የፖሊስ ደንብ ልብስ የለበሰ ግለሰብ በካቴና የታሰረን ወጣት ሲደበድብ፣ አንዲትን እናት ደግሞ ሲገፈትር ያሳያል። የአዲስ አበባ ከተማ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ከአሜሪካ ድምፅ ሬዲዮ ጋር ሲነጋገሩ ድርጊቱ ጥቅስ መላው የፖሊስ አባላትን በማይወክሉ የተፈጸመና ኮሚሽኑንም ያሳዘነ ነው፣ ኮሚሽኑ ሕዝቡን ይቅርታ ጠይቋል ብለዋል። የአዲስ አበባ ከተማ ፖሊስ በቀደሙ ጊዜያት ሳይቀር ከሕግ አግባብ ውጪ የዜጎችን መብት ይጥሳል በሚል ሲወቀስ ቆይቷል። ኮማንደር ፋሲካ በበኩላቸው የፖሊስ አባላት የሚያጠፉት ጥፋት ጎልቶ የመወሳቱን ያህል በፖሊስ አባላት ላይ የተቃጡ ጥቃቶች እንደማይነገሩ ጠቅሰዋል። ይሁን እንጂ በፖሊስና በሕዝብ መካከል ያለውን የመፈራራት መንፈስ ለማርገብ እየተሰሩ ያሉ እርምጃዎችን ዘርዝረዋል። ኮማንደር ፋሲካ ፋንታው ከዘጋቢያችን ከሀብታሙ ስዩም ጋር ቆይታ አድርገዋል።
ከሰሞኑ በማህበራዊ መገናኛ አውታሮች ላይ አንድ የአዲስ አበባ ከተማ ፖሊስን መለዮ የለበሰ ግለሰብ አንድ በካቴና የታሰረ ሰው ሲደበድብ፣ ለመገላገል የሞከሩ እናትንም ሲገፈትር ይታያል። በመጀመሪያ ይሄ ግለሰብ የከተማው ፖሊስ አባል ነው ወይ? ክስተቱስ እንዴት ሊፈጠር ቻለ?
ንፋስል ክላፍቶ ክፍለ ከተማ ፖሊስ አባል ነው፣ በአዲስ አበባ ከተማ ውስጥ ማለት ነው። ክስተቱ ሊፈጠር የቻለው እዛ አካባቢ በንፋስል ክላፍቶ ክፍለ ከተማ ወረዳ 6 ጉፋ ማዞሪያ ተብሎ በሚጠራው አካባቢ ህጋዊ በሆነ መንገድ በኮሚሽን ስራ ወይም በድለላ ስራ ላይ የተሰማሩ ለመንግስት ግብርና ታክስ እንከፍላለን የሚሉ ግሩፖችና ሁለተኛው ደግሞ ህጋዊ ባይሆንም ሰፈራችን ነው እንሰራለን የሚሉ በሁለቱ ወገኖች መካከል የተፈጠረ ያለመግባባት በቅርብ እርቀት ላይ የነበሩ የፖሊስ አባላት ጉዳዩን ለመፍታት ወደ እነሱ ሲሄዱ ከአቅማቸው በላይ ስለሆነ ወደ ጣቢያ ሄዱ ሲባሉ ጣቢያ ለመሄድም ፈቃደኛ ባለመሆናቸውና ከሁለቱም ወገን መካከል ወጣ ያሉ ሰዎች እዛ ውስጥ የነበሩት ሁኔታውን ሲከታተሉ የነበሩት ወደ ጣቢያ ሂዱ አትሂዱ በሚለው ሁኔታ ላይ አንደኛው መሳሪያ ያልያዘውን ፖሊስ አንገቱን በማነቅ ሚሊተሪ ልብሱን እንደለበሰ አንገቱን በማነቅ እንደዚሁም አንደኛው መሳሪያ የያዘውን እግሩን ይዞ መሳሪያውን ለመቀማት ሙከራ በማድረግ ፖሊሶቹን ሲያዋክቡ እና ስራቸውንም ጭምር ሲያወቁ ስለነበረ በዚህ መካከል መሳሪያውን እንዳይቀማበት ለማስለቀቅ እና ከነ ልብሱ ታንቆ የነበረውንም ማስለቀቅ በሚል ተወሰነ ግርግር ተፈጥሯል። ያንን ባደረጉ ሁለት የፖሊስ አባላት የአዲስ አበባ ፖሊስ ኮሚሽን አባል ቢሆኑም መላው ሰራዊትን የማይወክሉ ግለሰቦች በመሆናቸው እነሱ በሰሩት በተባለው ጥፋት ላይ ያው አስፈላጊ የሆነ በመረጃና ማስረጃ የተደገፈ ምርመራ የማጣራት ስራ እየተሰራ አባላትን ሁለቱም አባላት በቁጥጥር ስር አውለናቸው እያጣራን ነውና በዚህ በተፈጠረ ችግር ህብረተሰቡንም ጭምር ይቅርታ በመጠየቅ ፖሊስ አባሎቻችን በህግና ደንቡ በሚፈቅደው መሰረት አስተዳደራዊ እርምጃ የመውሰድ እና ህጋዊና በአግባቡ በስነስርዓቱ መሰረት በህግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው።
ኮማንደር፣ እንግዲህ ከዚህ ቀደምም በተለያዩ ቦታዎች ላይ የከተማው የፖሊስ አባላት የሰብአዊ መብቶችን የሚጥሱ ድርጊቶችን ይፈጽማሉ የሚል ቅሬታ እዚህም እዚያም መደመጡ አልቀረም። የአዲስ አበባ ፖሊስ ኮሚሽን መሰል ቅሬታዎችን የሚያስተናግድበት ምን አይነት ማዕቀፍ አለው?
እንግዲህ ፖሊስ ኮሚሽኑ በእርግጥ እንደዚህ አይነት የሰብአዊ መብት ጥሰት ይፈጽማል እንግዲህ ብዙ የተለያዩ ሶሻል ሚዲያዎችም ሲናፈሱ የነበረው እሱ ብቻ እኮ አይደለም። ባለፉት ጊዜያት ራሱ ፖሊስ አባላት ህብረተሰብን ለማስተናገድ በተለያዩ ህገወጥ ግንባታ ጋር በተያያዘ ለማፍረስ ሲሄዱ የፖሊስ አመራሮችም እኮ የሞቱበት ሁኔታ አለ። የፖሊስ አባላት የፈጸሙት ነገር ነው ብዙ ጊዜ የሚጎላው፣ እነሱ ላይ የተፈጸመባቸው ነገር ብዙ ገልቶ የሚታይ አይደለም። ይሁን እንጂ ፖሊስ ኮሚሽኑ በተለይ ከሰብአዊ መብት ጥበቃ ጋር በተያያዘ መላው አባልና አመራሩ በተለይ ህግና ህግን ብቻ መሰረት ባደረገ መልኩ ስራቸውን እንዲያከናውኑ ከአቅም በላይ የሆነ ሁኔታ ሲያጋጥም እንኳን ተመጣጣኝ እርምጃ መውሰድ እንጂ የሰብአዊ መብት ጥሰት ውስጥ እንዳይገቡ በየጊዜው አጭር ጊዜ ስልጠና ይሰጣቸዋል። የየነት ኦሪንቴሽንም ይሰጣቸዋል። ይህም ተላልፎ በሚገኙ የፖሊስ አባላት ላይ አስፈላጊ የሆነ ዲስፕሊን እርምጃ የሚወሰድበት ስርዓት ነው ያለው። ከዲስፕሊን እርምጃ የሚሻገር ከሆነ መደበኛ ህግ መሰረትም በህግ እንዲጠየቁ ማድረግ እንደ ማንም ወንጀል ፈጻሚ በህግ እንዲጠየቁ የምናደርግበት አሰራር ስርዓት ነው ያለው። ብቻ ፖሊስም ለየት የሚያደርጉት ባህሪያት በራሳችን ፖሊስ አባላት ላይ የተፈጸመው ጥፋት ከህዝብ ጋር የሚያቃረን ስለሆነ በራሳችን ላይ ይቅርታ ባለማድረግ ነው የምንታወቀው።
በእስካሁኑ የስራ ዘመናችሁ የህዝብ ቅሬታን መሰረት አድርጋችሁ እርምጃ የወሰዳችሁባቸው የፖሊስ አባላት ይኖራሉ?
በጣም ብዙ ነው። በተለይ በተለያዩ ጥፋት ውስጥ በተገኙ በርካታ የፖሊስ አባላት ነው ያሉት። በዲስፕሊን እርምጃም ጭምር እንዲወሰዱ አንዳንዶቹ ስራውን በአግባቡ ያላከናወኑ አመራሮችም ጭምር ከኃላፊነት ዝቅ እንዲሉ እና በጣም በርካታ የሆኑ እርምጃዎች ነው የተወሰደው እና በዚያም እርምጃ ህብረተሰቡ እውነት ለመናገር በፖሊሱ ላይ ከፍተኛ የሆነ እምነት ነው ያለው። ጥሩ ነው እንደናንተ ሌሎቹ ሁሉ ቢሰሩ ሲቪል መስሪያ ቤቶችን ጭምር እንደናንተ በአባሎቻቸው በሰራተኞቻቸው የተፈጸመውን ጥፋት በመቆጣጠርና ጥፋቱ ላይ እርምጃ በመውሰድ እንደናንተ ሊሰሩ የሚል የሚያቀርቡ
እንግዲህ በፖሊስና ህዝብ መካከል መፈራራት የነገሰበት ግንኙነት አለ። ግን በፖሊስና ህዝብ መካከል ሊኖር የሚገባው ግንኙነት ከዚህም የተሻለ ከዚህም የጠበቀ ሊሆን ይገባል። ያንን አይነት ስሜት ለማምጣት ያንን ያክል ግንኙነት ለማምጣት ምን አይነት ስራዎችን እየሰራችሁ ነው? ምን አይነት እርምጃዎችን ልትወስዱ አስባችኋል?
እስካሁን ድረስ ባለው ሁኔታ ከህብረተሰቡ ጋር ጥሩ መልኩ እየሰራን ነው። በተለይ በማህበረሰብ አቀፍ የፖሊስ አገልግሎት ከጭንስ ሀሳቡ ትግበራው ድረስ በከተማ ላይ ለምሳሌ በአስሩ ክፍለ ከተማ ላይ በ57 ፖሊስ ጣቢያ ላይ ከ332 የሚሆኑ ማዕከላት ላይ ኦፊሰሮች ብቃት ያላቸው የተሻለ ስራ አፈጻጸም ያላቸው በህዝብ ዘንድ ጥሩ የሆነ ግንኙነት ያላቸው ሰዎች ተለይተው ህዝብ ውስጥ ገብቶ ህዝቡን በተለይ በአካባቢያቸውን ወጥተው በመጠበቅ አካባቢያቸውን ወንጀል እንዳይፈጸም በማድረግ ላይ ጠንካራ የሆነ ስራ እየሰሩ ነው የነበሩት እና ይህንን በበለጠ በማጠናከርና በማግባት ህዝብና ፖሊስ ያለው ግንኙነት በዚህ ብቻ ሳይሆን ለምሳሌ ችግርተኛ የሆኑ ሰዎችን በመርዳት በችግርተኞቹ ቀድሞ የመድረስ ለተጎዱ ሰዎች ድጋፍ የማድረግ ካላቸው ከሚያገኙት በጣም አነስተኛ ገንዘብ ጭምር የተለያዩ ድጋፎችን በማድረግ በተለይ ኮሚሽኑ የመጀመሪያው ዓላማና ተልዕኮ የከተማውን ሰላምና ደህንነት ማረጋገጥ ሲሆንም በእነዚህ በጎ አድራጎትና መልካም በሆኑ ስራዎች ላይም ጭምር በመካከል ከህዝብ ጋር ያለን ቅርብም በጣም ጥሩ ነው።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑትን ኮማንደር ፋሲካ ፋንታውን በአድማጮቻችን ስም እናመሰግናለን።
ሀብታሙን እናመሰግናለን። አሁን ደግሞ ሰፋ ያለ ውይይት የያዘ ቅንብር ይዘናል። የኢትዮጵያ መጪ ጊዜያት
እድሎችና ፈተናዎች በሚል ርዕስ ያዘጋጀው ውይይት ነው ያለህ። አሉላ፣ እንግዶችን አስተዋውቀህ ተጀምር።
አመሰግናለሁ ቆንጅት። ባጭሩ ፈጠን ብዬ ላስተዋውቅ፣ አቶ ይልማ አዳሙ የማኔጅመንት ባለሙያ በተለያዩ ኃላፊነቶች በኢትዮጵያ ውስጥ የሰሩ ዛሬ ከሎስ አንጀለስ፣ ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህር፣ በአዲስ አበባ ዩኒቨርሲቲ የምርምርና ጥናት ባለሙያ አቶ ሄኖክ የማነ በኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት ቤት የድህረ ምረቃ ትምህርቱን በመከታተል ላይ የሚገኝ ነው። ቀጥታ ወደ ውይይቱ። ጤና ይስጥልኝ እንግዶቻችን፣ አቶ ሄኖክ የማነ፣ ዶክተር ዘነበ በየነ፣ አቶ ይልማ አዳሙ። መንደርደሪያውን ላስቀድም። የአገር ጉዳይ ወጋችን ኢትዮጵያ እንደ ሀገር እንደ ሕዝብ ስለሚኖራት ዘለቄታ በጥልቀትና በቅርበት ቁም ነገሮችን በተቻለ ያህል ከግል ወይም ቡድናዊ ስሜት በራቀ መንፈስ ተመልካቾቻችንን በያሉበት እንዲወያዩ በሚጋብዝ መልኩ ነው የምንነጋገረው። ፈጣንና በጣም ተለዋዋጭነት በሚታይበት የኢትዮጵያ ሁኔታ ትላንትን ተመልክተን ዛሬን ለማየት እንድንችል ስጋትና ጥርጣሬ የነገሰበት ሁኔታ ይታያል። የሚኬድበት መንገድ ያልታወቀ ይመስላል። ነገር ግን በዚህ ሁሉ የተደናገረ ስሜት ውስጥ የት ነው ያለነውን በእርግጠኝነት መናገር ባይቻል እንኳን መነሻ ሊሆንን የሚችል በምን አይነት ሁኔታ ነው ያለነው? የተለያዩ ቡድኖች ፍላጎት የሚንጸባረቅበት ሁኔታ ነው በሀገር ውስጥ የሚታየው። የቅርብ ጊዜያቱን ድንገቶች ብንመለከት በኢትዮጵያ ታሪክ ምናልባትም ከዚህ ቀደም ያልታየ በሚመስል በተለያዩ አካባቢዎች የሰው ሕይወት ይጠፋል። በዚህ ሁሉ ውስጥ ግን ወደ ተስፋ መንገድ የምንሄድ ከሆነ ሄኖክ፣ ካንተ ልጀምር። ዛሬ ያለንበትን ሁኔታ እንዴት ትገመግመዋለህ?
እሺ፣ አመሰግናለሁ አሉላ። በጣም በጥቂት እንዴት እንደመጣን ትንሽ ልበል እና እንግዲህ ላለፈው 17 ወራት አካባቢ ይመስለኛል የነበረው ሁኔታ በጣም የተመሰቃቀለ ነገር ነው። መጀመሪያ ትልቅ ተስፋ ነበረ፣ ታስታውሳለሁ። ከአንተም ጋር 2 ጊዜ ተወያይተናል በዚህ ጉዳይ ላይ እና የነበረው አስተያየት ምንድን ነበረ? ኢትዮጵያ በጣም አስቸጋሪ ሁኔታ ውስጥ ነበረች፣ ትልቅ አደጋ ተደቅኖባት ነበረ። ይሄ ደግሞ አብዮት እና የማሻሻያ ለውጥ በሚባሉ አስተሳሰቦች የፖለቲካ ሂደቶች ውስጥ ንጽጽ ውስጥ ገብቶ ከአብዮት የተሻለ ሁኔታ ነው የተፈጠረው። ስለዚህ እድለኞች ነን፣ ፓርቲው አለ፣ ግን ደግሞ አመለካከቱ፣ አሰራሩ እየተቀየረ ነው፣ ትልቅ ተስፋ አለ የሚል አዝማሚያ ነበር የነበረው እና ከስጋቱ ተስፋው ይበልጥ ነው። አሁን ተስፋው እየደበዘዘ ስጋቱ እየጨመረ የማይመጣጠኑበት ደረጃ ላይ ደርሰናል። ለእኔ እንደሚታየኝ እስካሁን ድረስ ይህን የለውጥ ኃይል የሚባለውን ቡድን ወይም ለውጥ የሚባለውን ነገር አብዛኛው ኢትዮጵያዊ ይደግፍበት የነበረው ምክንያት ተገቢ ምክንያቶች ነበሩ የመጀመሪያዎቹ 6 ወራት በተለይ። አሁን ግን እንዲሁ ዝርዝር ውስጥ ላለመግባት እነዛ የለውጥ ኃይሉ እንዲደግፍ ያደረጉባቸው ምክንያቶች ወደ ተቃራኒ አቅጣጫ እየተጓዙ ነው ያሉት እና ምርጫ ተካሂዶ የለውጥ ኃይሉ ወደ ዲሞክራሲ አሸጋግሮ የፋውንዴሽናል ኢሌክሽን ተካሂዶ ኢትዮጵያ ወደሚፈለገው አቅጣጫ ትሄዳለች የሚል እምነት ነበር የነበረው። ያ የተያዘው ደግሞ ከሀገሪቱ አስቸጋሪ ሁኔታ አንጻር ነው። የሀገሪቱ አስቸጋሪ ሁኔታም ወደ ሽግግር መንግስት እንሂድ ቢባል የተለያዩ ፍላጎቶች አሉ። የሀገሪቱ ሁኔታ ከባድ ነው። ስለዚህ ያን ማድረግ ሌላ ችግር ሊፈጥር ይችላል የሚል ስለነበረ ነው እንጂ የሽግግር መንግስት ማቋቋም፣ ብሔራዊ መግባባት መፍጠር የተሻለው መንገድ ያኔ ነበረ። ከተግባራዊነት አንጻር ነበር የተቀየረው። አሁን ግን የምናያቸው ነገሮች ወዳልተፈለገ አቅጣጫ እየሄዱ እየተበላሹ ስለሆነ አሁን ያለንበት አቅጣጫ ያኔ የተውነውን ግን በጣም አስፈላጊ የሆነውን የብሔራዊ መግባባት እና የሽግግር መንግስት ወይም ተቋማዊ የሆኑ መዋቅራዊ የሆኑ ነገሮች ላይ ጥልቅ ውይይት ተካሂዶ ወደ ተሻለ አቅጣጫ የምንሄድበትን እቅድ የመተለሚያ ጊዜ ነው ብዬ ነው ማስበው። አሉላ፣ በአጠቃላይ
መልካም። ለቅብብሉ ፍጥነት አቶ ይልማ ወደ እርሶ ልምጣ። የት ነው ያለ ነው በእርሶ እይታ?
ከመነሻው ብዙ የፖለቲካ ስራችን ሞክረን ሁሉም ሳይሰሩ አንዱ በሌላው እየተተካ እዚህ ደርሰናል። አሁን ያለንበት ሁኔታ የማየው የተሻለውን ፍለጋ ጉዞ ውስጥ ነን ያለ ነው እና ይሄ ሁሉም አገሮች የበለጸጉት ጭምር ያለፉበት ስለሆነ እኛን ሊያሰጋን አይገባም ባይ እና ይህ ነው የሰው ልጅ ታሪክ ሁልጊዜ የተሻለው ፍለጋ ጉዞ ውስጥ ነው ያለው። እኛም ቤተ ሙከራ ነን። አገራችን ቤተ ሙከራ ሆናለች ለረጅም ጊዜ እና በዚህ ፕሮሰስ ውስጥ ማለፋችን እጅግ አስፈላጊም እና ልንከላከለው የማንችል ነው። ብዙዎቹን ስርዓቶች አይተን የምንፈልገው እዛ ላይ ስላላደረሱን አሁን ችግሮቻችንን መንስኤዎች በደንብ የተረዳንበት ዘመን ይመስለኛል። በአሁኑ ሰዓት ከምንጊዜውም የበለጠ ኢትዮጵያ ወደ መግባባት ከልክ ወጥተን ዘራጭ መፍትሄ ለመፈለግ የሚያመች ጥሩ ኦፖርቹኒቲ አለን የሚል ስሜት ነው ያለኝ።
መልካም። ዶክተር ዘነበ
አመሰግናለሁ አሉላ። ከኔ በፊት የተናገሩትን ሰዎች ሐሳብ አብዛኛው የምስማማበት ነው። የጠቅላይ ሚኒስትር አብይ መንግስት ምናልባትም ከዚህ በፊት ኢትዮጵያ ውስጥ በቅርብ ጊዜ ከመጡት መንግስታቶች በተለየ ጥሩ ድል የነበረው ያለው መንግስት ነው ባይ ነኝ። በተለይ አሁን አቶ ልማ ጥሩ አድርጎ ያስቀመጠው ተስፋ የሰጠበት ምክንያት አሁን የመጣው መንግስት በህዝብ ልቦና ተስፋን እንዲሰንቅ ያደረገው ምንድን ነው የሚለው አይ ቲንክ ትልቁ ጥያቄ መመለስ ያለበት ይመስለኛል። መልሱ እንደኔ እይታ ከዚህ በፊት የነበሩት መንግስታት ደርግንም ኢህአዴግንም ስንመለከት ከዛ በፊት የነበሩትን መንግስታት በሙሉ የሰሩትን ስራ አፍርሶ ከዜሮ መጀመር ነበረ። ጠቅላይ ሚኒስትር አብይ በመጡበት ሰዓት ግን ያንን አላደረጉም። ያደረጉት ነገር ምንድነው? የነበረውን መልካም ነገር ይዞ እሱን አጠናክሮ የተሻለች ኢትዮጵያን የተሻለ ስርዓትን መገንባት ላይ ነበርና ካነጋገርም ጨምሮ ይከተሉት የነበረው ፖሊሲ ኢትዮጵያውያንን የሚያቀፍ ነው። አንዱን የሚያገል አንዱን እንጀራ ልጅ ሌላውን የበኩር ልጅ የሚያደርግ አልነበረም በኔ እይታ። ይሄ ነገር ግን በአንዳንዶቹ ውስጥ ስሜታዊነትን የቀሰቀሰ ይሄ ጥሩ ድል ነው ስለዚህ የፈለግነውን አጀንዳ ማሳካት ከፈለግን ይሄ ብቸኛው ጊዜ ነው የሚል የተሳሳተ የፖለቲካ ካልኩሌሽን ውስጥ ገብተው ስሜታዊነት ይሄ ኢራሽናሊቲ የምንለው ከፍተኛ ደረጃ ላይ ደርሷል እና አሁን የምናየው ወጥቶ ስለመግባት ራሱ ማሰብ መጨነቅ መጀመራችን ግዛነ ጸብራቅ ይመስለኛል። ምክንያቱም ይሄንን ፖለቲካ የሚያራምዱት ግለሰቦች ራሳቸው ከዚህ አይነት የፖለቲካ ካልኩሌሽን ሂሳብ ምን ማግኘት እንደሚፈልጉ አላውቅም። ወገንን ከወገን ጋራ በማጋጨት በማጫረስ ምን አይነት የፖለቲካ ትርፍ ሊያገኙ እንደሚችሉ አይገባኝም። እና እንደኔ አሁን ከገባንበት ስሜታዊነት ፈረስ ላይ ወርደን ራሳችንን መቃኘት መመርመር መንገዳችንን መመርመር ያለብን ይመስለኛል። እና ያንን ለማድረግ ደግሞ እንደዚህ አይነት መድረኮች ጥሩ እድል ይፈጥሩልናል የሚል እምነት አለኝ።
መልካም። ከስጋቱ ባሻገር እድል አለ ራሳችንን መመርመር የሚል በተለያየ ደረጃ የዛሬዋን ኢትዮጵያ ሁኔታ የተመለከታችሁበትን ያስቀደም ነው። እስኪ ፈነካክተን እንመልከት። ብዙ ነገሮች ተሞክረዋል በመንግስትም በተለያዩ ቡድኖችም የብዙ ቡድኖች ፍላጎት የምንመለከተውን ያህል አንድ አቅጣጫ ማየት መቻላችንን ጥያቄ ውስጥ ካስገባን እስከዛሬ በተሞከሩት ስራዎች የትኞቹ ሰሩ የትኞቹ አልሰሩም? ያለፈውን አንድ አመት እንኳን መሰረት ብናደርግ ካልሰራ ለምን? የሰራውስ ለማንና እንዴት ነው የሰራው? እስኪ ዋና ዋና ነጥቦችን ለማንሳት እንሞክር። አቶ ሄኖክ በርሶ እይታ የትኞቹ ሙከራዎች ተስፋ ሰጥተው ነበር? ምናልባትም በተሻለ መንገድ ሊሰሩ ይችላሉ። የትኞቹስ ሙከራዎች አልሰሩ?
ماشي አሉላ። በመጀመሪያዎቹ ጥቂት ወራት አብዛኞቹ ሙከራዎች በጣም ተስፋ ሰጪ ነበሩ። ለዛም ነበር ድጋፉ በዛ መጠን እየቀጠለው። ድጋፉም የተገኘው ለጠቅላይ ሚኒስትር አብይና ለቡድናቸው በተደጋጋሚ ተጠቅሷል። እንግዲህ ሀገር የነበሩ ጠመንጃ ያነሱም ሰላማዊ ትግልም ያካሄዱ የነበሩ የተቃዋሚ ፓርቲዎች ወደ ሀገር ቤት ተመልሰዋል። የህሊና እስረኞች፣ ጋዜጠኞች ተፈተዋል። የፖለቲካ ሜዳው በተወሰነ ደረጃም ቢሆን ተደላድሏል። የፖለቲካ ምህዳር የሚባለው ነገር ሰፍቷል። በተለይ ደግሞ አንድ ትልቅ ቁም ነገር ብዬ የማስበው ጠቅላይ ሚኒስትሩ እና በዙሪያቸው የነበሩ የለውጥ መሪዎች የሚባሉ ሰዎች የኢትዮጵያን ፖለቲካ ተዋስኦ የቀየረ ድምጸት ያለው ንግግር፣ ብሔራዊ ስሜትን የሚያጠናክር አንድነትን የሚያሳይ ሁሉም ኢትዮጵያዊ ተስፋ እንዲያደርግ የሚያደርግ የኢትዮጵያዊነትን ትርክት ስር ነቀል የሆነ ለውጥ ነው አካሂደው የነበረው እና ለ27 ዓመታት ስንሰማ የነበረው ኢትዮጵያን በግድ የማይፈልጋትን ሀገር ሲገዛ የነበረ ፓርቲ መስል የነበረው ህወሓት ተቃራኒ የሆነ አመለካከት እጅግ አስፈላጊ ነበረ። እነዚህ ነገሮች በጣም ጥሩ ተስፋ ሰጪ ነገሮች ነበሩ። ምን ሆነ ከዛ በኋላ? አሁን ምክንያቱም ምናልባት ኋላ ላይ እናነሳው ይሆናል። ተቀየረ። አሁን የፖለቲካ መጫወቻ ሜዳውን መመልከት እንችላለን። አሁን የጅምላ እስር አለ። እንግዲህ አሁን ያለንበት ሁኔታ ላይ ልናገር ብዬ ነው ሂደቱ ጊዜ እንዳያስረዝምብን። የህግ የበላይነት የሚባለው ነገር ለምሳሌ አንደኛው ተስፋ ሰጥቶ የነበረው ነገር ነበረ። እየተናደ ነው። አሁን በሽብር ህግ አሁንም ንጹሀን ይታሰራሉ። ከዛ በኋላ ደግሞ ያኔ በህወሓት ዘመን እጅግ አምረን ስንቃወመው የነበረው አድሏዊነት፣ የአንድ ዘውግ ልሂቃን የበላይነት አዝማሚያ በግልጽ ይታያል። ከዛ የአዲስ አበባ ጉዳይን መመልከት እንችላለን። መጠየቅ የነበረባቸው ሰዎች ባለፈው አስተዳደር ጭራሽ አሁን ባለስልጣን ሆነዋል። ምንድን ነው አሁን እየሆነ ያለው? ኢኮኖሚንም ማንሳት እንችላለን። ዋናው ደግሞ መሰረታዊ ችግር የሀገር ደህንነት እና የህዝብ ደህንነት፣ ሰላም ማስጠበቅ ሁሉ አልተቻለም። እንዲያውም ለዛ ብጥብጥ እና የሰላም እጦት አስተዋጽኦ የሚያደርጉ ሰዎችን እየተንከባከብን ያለ ስለዚህ የሰራው ምንድን ነው ካልከኝ አሁን እኔ እውነት ለመናገር በግልጽ የትኛው እንደሆነ ማወቅ አልችልም። በእነዚህ መስፈርቶች ዝርዝር ጉዳዮች ይሄ ጥሩ ነው ልንል እንችላለን። ግን በመሰረታዊ ደረጃ ለአንድ ሀገር ዲሞክራሲያዊ ሽግግር አስፈላጊ የሆኑ ነገሮች የህግ የበላይነት፣ የመድብለ ፓርቲ የመጫወቻ ሜዳው መደላደል፣ እነዚህን የመሳሰሉ ነገሮች፣ ፍትሐዊ የስልጣንና የሀብት ክፍፍል ረገድ እየሄድንበት ያለው አቅጣጫ አስቸጋሪና አሳሳቢ ነው ብዬ ነው የማስበው።
መልካም። ተመሳሳይ ጥያቄ፣ እስከዛሬ በተሞከሩት ስራዎች የትኞቹ ሰሩ የትኞቹ አልሰሩም? ዶክተር ዘነበ።
አመሰግናለሁ አሉላ። እዚህ ጋር አሁን አይ ቲንክ ሄኖክ በመንግስት አካባቢ ያለውን ክፍተት ጥሩ አድርጎ ያስቀመጠ ይመስለኛል። እኔ ምን አልሰራም የሚለው መጀመሪያ ላይ አካባቢ የነበሩት ነገሮች በሁሉም በኩል የነበረው የተቀናጀ ስሜት ከምንሰማው ከምናየው መልካም መንገድ ላይ ያለን እስኪመስለን ድረስ እውነትም ሀሌሉያ ወደ ተስፋይቷ ምድር እየገሰገስን ነው የሚለውን መልእክት ሁላችንም በህሊናችን እንዲያንቃጭል የሆነ ነገር ክስተት ነበረ። በኋላ ግን እነዚህ ነገሮች ያው እያየናቸው እንደመጣ ነው። በተለይ ባለፉት 5-6 ወራት እየሆኑ ያሉት ነገሮች በፍጹም ኢትዮጵያ ውስጥ የማንጠብቀው በተለይ መጀመሪያ ላይ አይተናቸው የነበሩትን ተስፋዎች በሙሉ ጭልጥ አድርገው የወሰዱ ነገሮች ናቸው። እና ችግሩ ምንድን ነው? ምንድን ነው ያልሰራው የሚለውን ነገር እኔ ከሶስት ዋና ዋና ጉዳዮች ነው የማየው። አንደኛ የነበረውን የለውጥ እንቅስቃሴ ተሸክሞ ሊሄድ የሚችል ሊያስፈጽም የሚችል ተቋማዊ አቅም ነበረን ወይ? ይሄ ኢንስቲትዩሽናል ቢልዲንግ ላይ ምንድን ነው የሰራ ነው? ሁልጊዜ ሰዎች ራዕይ ሊኖራቸው ይችላል። ራዕዩን ግን ሊያስፈጽም የሚችል አንዱ ትልቁ ነገር ኢንስቲትዩሽናል ካፓሲቲ ነው፣ አቅም፣ ተቋማዊ አቅም። እኔ የዛን ክፍተት ነው ያየሁበት። ምክንያቱም ሰዎች ስሜታዊ ሆነው ፍጹም የማይጠበቅ ነገር አይደለም ወገንህን ይቅርና ይሄ ልክ በተለምዶ ጠላት የሚባለውን ነገር ያንን ላይ ልትፈጽመው የማይገባውን ድርጊት የራስ ወንድምና እህቶች ላይ ማድረግ ስንጀምር የተቋማዊ ክፍተት መኖሩ እንዳለ ሆኖ የእኛንም ስሜታዊነት የህዝቡንም ስሜታዊነት በተለይ በነዚህ በፖለቲካ ልሂቃን በኩል ያለውን ይሄ ኦፖርቹኒስት የመሆን ቴንደንሲ ታይበታለ። ላይክ ይሄንን አጋጣሚ ካልተጠቀምንበት መቼም ልናገኘው አንችልም። ስለዚህ የፈለገው ነገር ተከፍሎ ይሁን እነሱ አይደሉም ያን ዋጋ የሚከፍሉት፣ ግን ይሄው የፈረደበት ወጣት አለ። እሱን በዘር በሃይማኖት በስራ ማጣት በእንደነዚህ አይነት ነገሮች እየቀሰቀሱ ስሜታዊ አድርጎ የነሱን የፖለቲካ ትርፋማነት ለማረጋገጥ የሚደረገው ነገር ነው እና ኃላፊነት የጎደለው ስራ መስራት የሀገርን ስራ ወይም ኃላፊነት በሙሉ ለአንድ አካል አሳልፎ የመስጠት እኛ ከደሙ የለንበትን የሚል አካሄድ፣ እንደነዚህ አይነት ነገሮች በሙሉ እኔ አሁን ለገባንበት ችግር አስተዋጽኦ አድርገዋል ባይ ነኝ።
መልካም፣ አመሰግናለሁ። አቶ ይልማ፣ ተከታዩን ጥያቄ ቀደም ካለው ሀሳብ ጋር የሚጣመር ምናልባትም ወደ ውይይታችን እምብርት በሚወስደን ነጥብ ላይ ላተኩር። የቡድኖች ፍላጎት ሽኩቻ የጎላበት ሁኔታ በሀገር ውስጥ ይታያል። ቀደም ብሎ የተነገሩ የተለያዩ ሀሳቦች፣ የተለያዩ ፍላጎቶች በአንድ ጊዜ የመጡበት ነው። እርስዎ እድል አለ ባሉበት ጭብጥ ያያይዙልኝ። ቀደም ብሎ በዶክተር ዘነበ እና በአቶ ሄኖክ የተነሱትን ያ ብዙዎች የሚፈልጉትን የተስፋ ሁኔታ ለመፍጠር እድል ካለ አሁን ያለው ሽኩቻ አላፊ ከሆነ ወደሚፈለግ ለሁሉ ወደምትበጅ ሀገር የሚኬድበት መንገድ አሁንም ካለ ምን አይነት ወሳኝ መሰረታዊ ነገሮች ይታዩታል? የሰራና ያልሰራውንም በዚያ ውስጥ ሊመለከቱ ይችላሉ። ምን አይነት ለዘለቄታ የሚረዱ የሚፈለገው ቦታ ሊያደርሱ መንገዶች አሉ ይላሉ?
በእውነቱ ሁሉም ሀገሮች ልንጽናና የሚገባ ሁሉም ሀገሮች እኛ በሄድንበት መስመር ወጣ ገባ መንገድ ተሻግረዋል፣ አይተውታል። እና የቀናቸው ሀገሮች አሉ፣ ያልቀናቸው አሉ። እንደኛ አይነቱ ጥያቄው ሌሎቹን እንዲቀናቸው እኛ እንዴት ላይሳካልን ቻለ የሚለው ነው። የቀናቸው ሀገሮች ታሪካቸውን ከነዝባዝንኬው መለስ ብለው እያዩ ስህተቶች እንዳይደገሙ ቀጣዩ የሀገራቸው ዕጣ ፈንታ ላይ እያተኮሩ በሰለጠነ መንገድ እየተወያዩ ሰጥተው እየተቀበሉ ነው ለዚህ ደረጃ የበቁት። የጦርነትና የበደል ቁስላቸውን ዋነኛ የፖለቲካ አጀንዳ ያደርጉ፣ እኛ እያደረግን ነው። ለሰለጠነ ሕዝብ የታሪክ ፋይዳው ምንድን ነው? የዛሬውንና የወደፊቱን ህይወት ብሩህና ውጤታማ ማድረግ ነው። የጥፋት ድግግሞች እንዳይኖር ነቅቶ መስራት ነው። እኛ ግን ያንኑ ጥፋት መልሰን እየሄድንበት ነው እና ከዚህ መውጣት እስካልቻልን ድረስ በቀደም ዶክተር ዘነበ ያነሳው ነገር አለ። ኢንስቲቱሽናል ቢልዲንግ ላይ እስካላተኮርን ድረስ ካለንበት ሁኔታ ወደ ምንሸጋገርበት ጎዳናው በጣም አስቸጋሪ ይሆናል። ግን እንዳኛ ነኝ እና አሁን ፖለቲካን ያየን እንደሆነ የህዝብ መነሳሳትን ያየን እንደሆነ የራሱ ዑደት አለው፣ የራሱ ሳይክል አለው። የቁጣ ዘመን፣ የሰልፍ ዘመን፣ የመጋደል ዘመን አለ። ያን ሁሉ አሁን ያለፈ ይመስለኛል እና በአንጻራዊ ሁኔታ ዛሬ የዛሬ 15-17 ወር ከነበረው የዛሬ 10 ወር ከነበረው መረጋጋት እያየ ነው ሀገራችን ውስጥ።
እጣ ፈንታችን የኢትዮጵያ መጪ ጊዜያት የአገር ጉዳይ ወጋችን አድማጮች ገና መጀመሩ ነው። አብረው የምኖር እጣ ጠበቅ ያሉ ጭብጦች ይመረምራሉ፣ እንግዶቹም ይመለሳሉ። አቶ ይልማ አዳሙን፣ ዶክተር ዘነበ በየነና አቶ ሄኖክ የማንን እናመሰግናለን። አሁን
የእኛ ዝግጅት በዚሁ መጠናቀቁ ነው። የትግርኛ ስርጭት ይቀጥላል።